Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። በዛሬ ምሽት ከሚደመጡት መሰናዶዎች መካከል
ሰላዝራፋ ሰው መግደል፣ ለመግደል ሙከራ፣ መኪና ስርቆት ነው። ወደ አስር ወንጀሎች ተለይተው በእነሱ ላይ ትኩረት አድርገን ነው ስራ ነበር ነው።
የአዲስ አበባ ከተማ ፖሊስ ኮሚሽን ቃል አቀባይ ኮማንደር ፋሲካ ፋንታ ናቸው። በከተማው ውስጥ ተስፋፍተዋል ስለሚባሉ ወንጀሎችና ወጣቶች ሁኔታውን ለማሻሻል ማድረግ ስለሚገባቸው እርምጃዎች በምሽቱ ያጋሩናል።
በጣም በሚገርም ሁኔታ በአስተምሮ በቀኖና የማይገናኙ ሃይማኖቶች ሆነው ግን በኢኮኖሚና በማህበራዊ ድግግፋቸው አንድ አይነት የሚመስል ውጤት አላቸው።
የማህበረሰብ አጥኚዋን ኢየሩሳሌም በላይ ነው አሁን ደግሞ የሰማናት። ሃይማኖታዊ ቡድኖች የሴቶችን ማህበራዊ፣ ምጣኔ ሀብታዊና ስነ ልቦናዊ አቅም ለማሳደግ ስላላቸው ሚና ስለሚናገረው ጥናቷ በምሽቱ ታጫውተናለች። እነዚህና ተጨማሪ ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ቅንብሩን ያከናውናል። ከሁሉም በፊት ግን ስመኝ ሸቆዬ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቅድሚያ ከሀገር ውስጥ ዜና ጀምራለሁ። በአማራ ክልል በቅርቡ የተመረቁ ቁጥራቸው ወደ 400 የሚሆን ሐኪሞች ሀገሪቱ ውስጥ ተቀጥረው መስራት አለመቻላቸውን በመግለጽ ቅሬታ አሰምተዋል። ሐኪሞቹ አቤቱታቸውን ለሶስተኛ ቀን ሰላማዊ ሰልፍ ወጥተው ለሚመለከተው አካል ማቅረብ ቢሞክሩም እስካሁን ሰሚ አለማግኘታቸውን እየተናገሩ ነው። የአማራ ክልል የጤና ቢሮ ኃላፊን ጨምሮ የሚመለከታቸውን ባለስልጣናት የአሜሪካ ድምጽ ለማግኘት ያደረገው ጥረት ባይሳካም የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ግን ችግሩ የተፈጠረው ክልሎች ባጋጠማቸው የበጀት እጥረት እንደሆነ ተናግረዋል። ወደፊት ግን ሐኪሞች እንደተመረቁ ስራ ፈጣሪ እንዲሆኑ አሊያም ወደ ሌላ ሀገር ሄደው እንዲሰሩ እንደሚመቻችላቸው ገልጸዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። ከሀገር ውጪ ወዳሉ ዜናዎች ስናልፍ ለኮሮና ቫይረስ የአዲስ ተጋላጮች ቁጥር በእጅጉ እያሻቀበ ባለባት ሶማሊያ አንዳንዶች አሁንም እያመነቱም ቢሆን የክትባት መርሃ ግብሯ ስራ መጀመሩ ተገለጸ። የጸረ ኮቪድ-19 ክትባቱ አስትራዜንካ የጤና ጠንቅ እንደሚያስከትልና በከፍተኛ ፍጥነት በመዛመት ላይ ያለውን ወረርሽኝ ለመግታት ወሳኝ መሆኑን ለማሳየት በታለመ እርምጃ የጤና ሚኒስትሯ ፎዚያ አቢካር ኑር በትላንትናው ዕለት በዋና ከተማዋ ሞቃዲሾ በሚገኘው የማርቲኒ ሆስፒታል ክትባቱን ሲወስዱ በቴሌቪዥን ታይተዋል። ኒጀር ውስጥ በሁከት በሚታመሰው የሀገሪቱ አካባቢ ታጣቂዎች በርከት ብለው ከገበያ ወደ መኖሪያቸው በመመለስ ላይ በነበሩ ሰዎች ላይ ሞተር ብስክሌተኞች ባደረሱት ጥቃት 58 ሰዎች መገደላቸው ተዘግቧል። ከትላንት በስቲያ ሰኞ ጥቃቱ የተፈጸመው ባለፈው ጥር ወር ከ100 በላይ ሰዎች በተገደሉበት ቲላቤሊ የሚባል ሁከት የሚበዛበት አካባቢ መሆኑ ተጠቁሟል። አካባቢው የታላቁ ሰሃራ የእስልምና መንግስት የሚባል ቡድን አባላት የሆኑ ጽንፈኞች የሚንቀሳቀሱበት መሆኑን ዜናው ጨምሮ አመልክቷል። ይሁን እንጂ እስካሁን ለሰኞው ጥቃት ኃላፊነት የወሰደ ወገን የለም። በጥቃቱ የተገደሉት ሰላማዊ ሰዎች ኒጀርን ከማሊ ጋር በሚያዋስናት ድንበር አካባቢ የሚገኝ የቀንድ ከብት ገበያ ውለው ወደ ቀያቸው በመመለስ ላይ ነበሩ መሆናቸው ታውቋል። ዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ 8 ሰዎች ከተገደሉበት ጥቃት ጋር በተያያዘ ፖሊሶች አንድ ግለሰብ በቁጥጥር ስር መዋላቸውን አስታወቁ። ከተጎዱት መካከል 6ቱ የትውልድ መሰረታቸው እስያ የሆኑ ሴቶች ሲሆኑ የደቡብ ኮሪያ የውጭ ጉዳይ ሚኒስትር 4ቱ ሰለባዎች ትውልደ ኮሪያ መሆናቸውን አመልክቷል። የዋይት ሀውስ ቃል አቀባይ ዛሬ ማለዳ በሰጡት ቃል ፕሬዚዳንት ጆ ባይደን ስለ ጥቃቶቹ ትላንትና ሌሊት ገለጻ የተደረገላቸው መሆኑን አመልክቷል። የዋይት ሀውስ ባለስልጣናት ከአትላንታ ከንቲባ ጋር መነጋገራቸውንና ከፌዴራል ምርመራ ቢሮ ጋር ውይይታቸውን እንደቀጠሉ ጄን ሳኪ ጨምሮ አስታውቀዋል። የመጀመሪያው ጥቃት የተፈጸመው ከአትላንታ ከተማ በስተሰሜን 50 ኪሎ ሜትር ርቀት ገደማ ላይ በሚገኝ የመታሻ ቤት ሲሆን አጥቂው ተኩስ ከፍቶ 2 መሰረታቸው እስያ የሆኑ ሴቶች፣ አንዲት ነጭ ሴትና አንድ ነጭ ወንድ ገድሏል። አንድ ሌላ ወንድ በጥቃቱ ቆስሏል። ከአንድ ሰዓት ገደማ በኋላም የአትላንታ ፖሊሶች በአንድ የመዋቢያ ቤት በጥይት የተገደሉ የሶስት ትውልደ እስያ ሴቶች አስክሬኖች አግኝተዋል። ከዚሁ ስፍራ በጥቂት ርቀት በሚገኝ የመታሻ ማዕከል ደግሞ አንዲት እስያዊት ተገድለው ተገኝተዋል። የተጠርጣሪው መኪና በሶስቱም ቦታዎች እንደነበረ በስፍራዎቹ ባሉት የጥበቃ ካሜራዎች በተቀረጹ ምስሎች ላይ መታየቱን የገለጹት ፖሊሶች ሁሉም ቦታዎች ላይ ተኩስ የከፈተው ያው አጥቂ መሆኑን እርግጠኞች ነን ብለዋል። ፖሊሶች አውራ ጎዳና ላይ ተከታትለው በማሳደድ ከአትላንታ በስተደቡብ 240 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ተሽከርካሪውን አስቆሞ ሮበርት ኤረን ሎንግ የተባለ የ21 ዓመት ሰው ይዘዋል። ጥቃቱን ለመፈጸም አጥቂውን ያነሳሳው ምን እንደሆነ ለጊዜው አልታወቀም። ይህ የአትላንታው ጥቃት የደረሰው ዩናይትድ ስቴትስ ውስጥ መሰረታቸው ወደ እስያ በሆኑ ሰዎች ላይ የሚደርሰው ጥቃት እየተበራከተ ባለበት ወቅት ነው። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ስመኝሽን አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። በአሜሪካ ድምፅ የሚዘጋጅ ወጣቶች ላይ ያተኮረ ልዩ መርሃ ግብር ነው። ወደ ቀዳሚው ዘገባ እናምራ። የንብረት ንጥቂያ፣ የመኪና አካላት ዘርፊያ፣ የስለት ጥቃትና የመሳሰሉት በአዲስ አበባ ከተማ እየተስፋፉ መጥተዋል በሚል በነዋሪዎች ከሚዘረዘሩ ወንጀሎች መካከል የሚጠቀሱ ናቸው። ለመሆኑ የከተማዋ ፖሊስ ተስፋፍተዋል በሚባሉ ወንጀሎች ዙሪያ ያደረገው ግምገማ ምንን ያሳያል? እንደ መላ የሚቀርቡ እርምጃዎችስ ምንድን ናቸው? አመሻሹን ከደወልንላቸው የከተማዋ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ጋር ከተነጋገርንባቸው ጉዳዮች መካከል ጥቂቶቹ ናቸው። ኮማንደር ፋሲካ ስለ ከተማዋ የጸጥታ ሁኔታ ይናገራሉ።
በአዲስ አበባ ላይ አሁን ያለው ጸጥታ ሁኔታ ምን ይመስላል የሚለውን ባለፉት 6 ወራት ገምግመናል። ከሐምሌ 1 2012 እስከ ታህሳስ 30 2013 ዓ.ም ለህብረተሰቡ ስጋት ናቸው የሚባሉ ከባድ ወንጀሎች፣ ጦር መሳሪያ ዝረፋ፣ ሰው መግደል፣ ለመግደል ሙከራ፣ መኪና ስርቆት ወዘተ ብሎ ወደ 10 ወንጀሎች ተለይተው በእነሱ ላይ ትኩረት አድርገን ነው ስንሰራ የነበርነው። እነዚህ ናቸው ለህዝብ ከፍተኛ የሆነ ስጋት የሚሆኑት እና እነዚህ ወንጀሎች በቁጥር 1200 በመቶና 17% ወንጀል በከተማ ላይ ቀንሷል። ከጥር ጀምሮ እስከ የካቲት ድረስ አሁን መጋቢት ዛሬ ስምንትላው እስከ ዛሬ ድረስ ያለውን ትማለና የተደራጀ ቁጥር አላውቀውም። ምናልባት ግን ባለፉት የሆነ 6 ወራት የነበረው ወንጀል ቀንሷል። በጣም በርካታ የሆኑ ወንጀል ፈጻሚዎች ተደራጅተው ወንጀል ሲፈጽሙ የነበሩ ባለፈው ቅርብ ጊዜ ወደ 53 የሚሆኑ የተደራጅተው በግድያና በዘረፋ ብቻ ተሳትፎ ህዝቡን ሲያሰቃዩ የነበሩ ወንጀል ፈጻሚዎችን ይዘናቸዋል። እንደዚሁም በቅርብ ጊዜ ራይድ ታክሲ ላይ ወንጀል ሲፈጽሙ የነበሩ ወንጀል ፈጻሚዎችን ወደ 8 የሚሆኑትን ከነ ተፈረቁት ንብረት ጭምር ይዘን ምርመራ እያጣራ ነው ያለ ነው። የተለያዩ ማህበራዊ ድረገጾች አንዷ ነገር አግኝተው ማሰራጨቱ በሰው ዘንድ ስጋትን የሚፈጥሩ ነገሮች ናቸው። ከዛ ውጭ ለምሳሌ በሆነ ድርቡ ላይ ባለፈው አንዱ የባጃጅ አሽከርካሪና ቆርቆሮ ያለሽ ግለሰብ በአንድ ድርጅት አካባቢ ሞቶ የተገኘውን እንደዚህ ማንነቱ ባልታወቀ ሰው ነው የተገደለው። እሱ በማህበራዊ ሚዲያ እንደዚህ ተሰራጭቶ ነበረ። ወዲያውኑ ግን ብዙ ጊዜ ሳይፈጅ ያንን ወንጀል የፈጸሙ ሰዎችን ይዘን ምርመራ አጣርተን በፍትህ እንዲቀርቡ አድርገናቸዋል። በጠቅላላ ባለው ሁኔታ በጣም ሰላማዊ ነው ከተማው። ምንም ስጋት ውስጥ የሚከት ነገር የለም። ግን በተለያዩ ማህበራዊ ሚዲያዎቹ ያልተፈጠረውን ነገር እንደተፈጠረ አድርገው የተፈጠረውን እጅግ አባለው እና በመንግስት እንደሌለ ጠቅታ ሀይሉ ስራውን እየሰራ እንዳልሆነ አስተዳደሩ እየሰራ እንዳልሆነ አድርጎ የሚናፈሱ ነገሮች ህዝቡ ስጋት ውስጥ የሚከቱ ናቸው። ቀን ከሌሊት እየሰራ ነው ያለው። ህብረተሰብን በወንጀል መከላከል ስራ ላይ በማሳተፍ በጣም ጠንካራ የሆነ ስራ በየአካባቢ እየተሰራ ነው ያለው። እውነት ለመናገር የትም ሀገር ከሚፈጸመው በተለየ መልኩ በከተማ ላይ የሚፈጸም ወንጀል የለም።
ኮማንደር ፋሲካ፣ አዲስ አበባ በርካታ ወጣቶች የሚኖሩባት ከተማ ናት። ብዙ ለፍቶ አዳሪ ወጣቶች የመኖራቸውን ያክል ጥቂት የማይባሉ ደግሞ የብዙሃንን ምሬት የቀሰቀሱ ወንጀሎች ውስጥ መሰማራታቸው ይነገራል። ወጣቶቹን ወደ ወንጀል የሚሰማሩበት ምክንያት ለማወቅ ሞክራችሁ ይሆን?
በሀገር ደረጃ ከፍተኛ የሆነ የሰው ፍልሰት ነው። በከተማው ከተለያዩ ክልሎች ወደ አዲስ አበባ የሚፈልሰው ከእርሶ የሚመጡት በተለያየ የተሳሳተ ግንዛቤ ነው። አዲስ አበባ ምንም ሳይለፈው ምንም ሳይደክሙ በቀላሉ ብዙ ገንዘብ ማግኘት እንደሚችሉ እና ጥሩ ኑሮ መኖርም እንደሚችሉ ይነገራቸውና ያንን ሰዓት ነገር ሰምተው ወደ አዲስ አበባ ሲመጡ የጠበቁትን ሲያገኙ ሲቀሩ ወደ ዩዜን ውስጥ የመግባት እንደዚሁም ከእዚ ያሉትም ስራ አሳይኗቸው ዩዜን ብረቶች ያሉት ቀኑ ሙሉ በአደንዛዥ እጾችና ጫት እየቃሙ ብለዋል። ወደ ዩዜን ተግባር የሚሳትፉ እንዳሉ እንደዚሁም በተለያዩ ወንጀል ተከሰው ማረሚያ ቤት ታስረው የነበሩ እዛው በማረሚያ ቤቱ በሚገባ ታርመው ንጹህ ባለመውጣት ተመልሶ ወደ ወንጀል ተግባር የሚገቡ እንዳሉ እያረጋገጥንበት ሁኔታ ነው ያለው። አንዳንዶቹም ሌላ ወንጀል ሲፈጽሙ ይዘን መልሰን ወደ ማረሚያ ቤት የሚከትበት ሁኔታ ነው ያለው። ጠቃላው ግን አሁን ያለው በከተማ ላይ ያለው ሁኔታ በተለይ ህዝብን ያሳተፈ የመከላከል ስራ በሚገባ እየተሰራ ስለሆነ ቀጣይ ህዝብን አይነት ስጋት እንዳይኖሩ በማድረጉ ላይ ያው በየአካባቢዎቹ ወጥቶ የሚጠብቁ ወጣቶች አሉ። በአንድ አካባቢ ከ300-400 የሚሆኑ የአካባቢያችን ችግራችን ይፈታለን፣ ምንም ስጋት ሊገባቸው አይገባም ብሎ አካባቢያችን ወጥቶ የሚጠብቁ አሉ። ህብረተሰቡም እንደዚሁ አካባቢ ወጥቶ በመጠበቅ መረጃ በመስጠት በጣም ጥሩ የሆነ ተሳትፎና ድጋፍ እያደረገልን ነው ያለ ነው ያለው። ያንን ሁሉ በተደራጀ መልኩ የሚመጠራከር ከሆነ ለስጋት የሚሆኑ ነገሮችን ለማስወገድ ጥሩ የሆነ ምቹ ሁኔታ ይፈጠራል ጊዜ አስባለሁ።
የተወሰኑ ነገሮችን ላንሳለሁት። ህጻናትን እያፈኑ በመውሰድ ገንዘብ የሚጠይቁ ወንጀለኞች እንዳሉ ይነገራል። ከዚህ ጋር የተያያዘ እውነታ ምንድን ነው? እንዲሁም ደግሞ ከሰሞኑ ቴዎድሮስ አበባው የተባለ የጋብቻ ስነ ስርዓቱን ለመፈጸም እየተሰናደ የነበረ ወጣት በዘራፊዎች እንደተገደለ ይነገራል። እነዚህን ወንጀሎችና የመሳሰሉትን በመፍታት ረገድ የፖሊስ ኮሚሽነሩ ምን እየሰሩ ይገኛሉ በአሁኑ ሰዓት?
ከህጻናት መታገት ጋር በተያዘ ባለፈው በማህበራዊ ሚዲያዎቹ ያው በጣም በስፋት ነው የተወራው። ድራማቲካል የሆነ ነገር ነው የነበረው። እውነተኛ ለሆነ ነገር አንድ በናዊ ተለማዩ የምትባል የ13 ልጅ በወደድ ብላ አካባቢ የምትኖርበት ከእናቷ ጋር በነበረው መጠነኛ የሆነ አለመግባባት ከቤት ይታ ሰው ቤት ተቀጥራ እያለች እንደጠፋችና እንደታፈነች በማህበራዊ ሚዲያ ተገለጸ። ያንን ማህበራዊ ሚዲያን ያየ ደግሞ እንዳ ጦርባሪ ይህን ያለ ሽብር ባንክ አካውንቶ ካላስገባሽ ልጅሽን ሰውን ከበርሽ ላይ ነው የምትዙ ከዚህ አካውንቶች ያለሽ ብሎ በማህበራዊ ሚዲያ እንደዚ በመጋቱ እኛም በጣም ስንቀቶች ገባም ብሰቡን ተጨናነቀ። በኋላ አንድ መልካም የሆነ ኢትዮጵያዊ እሱ ቤት ድንካ የነበረች መሆኑን ሰራተኛ ተቀጥራ እንዳለች አራምጦ ወደ ቤተሰብ ተገለጸ። በኋላ ቤተሰብ ከዛ ድንካ መሰላት ልክ ያችን በማህበራዊ ሚዲያ የተናፈሰ በሁሉም ቦታ ተማሪዎች እየተወሰዱ ነው እየታፈሱ ነው ልጆች ትምህርት ቤት መሄድ የለባቸው የሚለው በጣም ከፍተኛ የሆነ የሰውን ውዥንብር ውስጥ የመክፈት ሁኔታ ነው የተስተዋለው። ይህም በተመለከተ ፖሊስ ኮሚሽኑ ስልክ በተከተማ ላይ በአንድ ወር ውስጥ ለምሳሌ ከጥር 15 እስከ የካቲት 15 ድረስ ምን ያህል ህጻናት ነው የጠፉት የመጣፍቷል ወይ የተመዘገበው ምን ያህል ነው የሚለው ነገር እኛ በጣቢያ ከተመዘገበው ጋር በተያያዘ ቤት ለቤት ዞረን ለማየት ነው የሞከርነው። በአዲስ አበባ ላይ በሚገኙ አስር ክፍለ ከተማዎች ስልሳ ፖሊስ ጣቢያ እየዞሩ ቤቤት የሚያረጋግጡት ለምሳሌ በሁለት ክፍለ ከተማ 28 ህጻናት ጠፉ መባላቸውን 28 ህጻናት መካከል አንድም ህጻን ግን ያልጠፋ መሆኑን አንዳንዶቹ ወደ ሰራተኛ ሆኖ ሌላ ቤት እንደተቀጠሩ አንዳንዶቹ ወደ ቤተሰቦቻቸው ክፍለ ሀገር እንደሄዱ በዚህ አይነት መልኩ ያልጠፉ መሆኑን በወቅቱ ጠፉ ብለው ከስመዘገቡ በኋላ መገኘታቸውን ቤተሰብ ቀርቦ አላመዘገቡ መሆኑን ነው ያረጋገጥ ነው። ይሄ በህዝብ ዘንድ ከፍተኛ የሆነ ሽብር ፈጥሮ እንደነበረ በጣም ነው የምናውቀው። ይሄ ሰዓት ግንዛቤ ነው። ሁለተኛው በቴድሮስ አበባው የሚባለው ወጣት ቁልፍ ቀራኒዮ ክፍለ ከተማ ተገኝቷል። ይህንም ወጣት በተመለከተ ያው የሞቱ መንስኤ ምንድን ነው፣ የበሮቹ አላማው ምንድን ነው የሚለው ነገር ያው እያጣራ ነው ያለ ነው። የምርመራውን ሚስጥር ከመጠበቅ አንጻር ወንጀል ፈጻሚዎችን ለመያዝ ክትትል እያደረገ ብቻ መሆኑን እንዲገልጽ ነው የሚሻለው። ያው ጥሩ እንቅስቃሴ ጋር ነው የሚገኘው። በቅርብ ጊዜ አውቀን ለህዝቡ ይፋ የምናደርግ ነው የሚሆነው። እውነት ነው ሰው ሞቷል። እንግዲህ ለዘረፋ ተብሎ ነው ወይስ ለምን ተግባር ነው የተገደሉት የሚለው ያው በምርመራ የሚያሳይ ስለሆነ የምርመራ ውጤቱን ካወቅን በኋላ ሊገልጽ ነው የሚሻለው።
ኮማንደር ፋሲካ ፋንታ፣ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ፣ ከልብ አመሰግናለሁ።
አመሰግናለሁ። እግዚአብሔር
ይመስገን። 160 ዓመት በፊት በጉራጌ ዞን እንደኖሮችና ለሴቶች መብት መከበር ትታገልም እንደነበር የሚነገርላት በቃቂ ውርዶት ስም የተሰየመ የመብቶችና የዲሞክራሲ እድገት ማህበር ሲኤአርዲ በሚያዘጋጀው ውርዶት የምርምር መርሃ ግብር የመጀመሪያ ምርምር ውጤቱን ይፋ አድርጓል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ፣ ምጣኔ ሀብታዊና ስነ ልቦናዊ መጎልበት ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ አላቸው ተብሎ በሚታመኑት በኦርቶዶክስ፣ በሙስሊምና በፕሮቴስታንት እምነት ስብስቦች ውስጥ ባሉ የጽዋ ማህበር፣ ጀማና የጸሎት ቡድኖች ዙሪያ የተሰራ ነው። ኤደን ገረመው ከጥናቱ አድራጊ ኢየሩሳሌም በላይ ጋር ቆይታ አድርጋለች። ቆይታቸው ኢየሩሳሌም ስለ ጥናቱ ይዘት ከምታስረዳበት ይጀምራል።
የጥናቱ ርዕስ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነ ልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልበትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር 7 ወር ፈጅቷል። የካርድ ዌብሳይት ላይ እንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛና በኦሮመኛም አፕሎድ እናደርገዋለን። ሀርድ ኮፒም ኦፊሳችን ውስጥ ይገኛል።
ይህንን ምርምር ማድረግ ያስፈለገበት ምክንያቱ ምን ነበር?
ለመነሻ የሆነን ሀሳብ የነበሩት ስታቲስቲክሶች ናቸው። ለምሳሌ በኢትዮጵያ ዙሪያ ያሉት አሃዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ። እንደውም በ2015 በፒው ሪሰርች ሴንተር በሚባል አንድ ዓለም አቀፍ ተቋም የተጠና ጥናት ኢትዮጵያን በዓለም ውስጥ ካሉ ሁሉ ሀገራት ሃይማኖተኛ ይላታል። ሁላችንም ደግሞ በየአካባቢያችን እንደምናየው ሴቶች የትኛውም የሃይማኖትን ተቋማት ላይ ጎላ ሚና አላቸው። ቤት የተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ጾታዊ ጉዳይ ውስጥ ጠጋ አድርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያ ሴቶች የስነ ጾታ ጥያቄ ያለባቸው፣ የእኩልነት ጥያቄ ያለባቸው፣ የመብት ጥያቄ ያለባቸው እንዲሁ ሌላ ጥናት ደግሞ እንደሚያሳየው በዓለም አቀፍ የጾታዊ መለኪያ ወይም ጀንደር ኢንዴክስ የሚባላለ የ2020 ጥናት ላይ የኢትዮጵያ ሴቶችን 152ኛ ይላቸዋል ከዓለም ሀገራት። ይህም ማለት በሁሉም ደረጃ በ3ኛ ደረጃ ትምህርት፣ በአስተዳደር፣ በስልጣን፣ በኢኮኖሚያዊ አቅም፣ በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ ዓለም ሴቶች የወረዱ ናቸው። ስለዚህ እነዚህን ሁለት ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖቷ የቀረበ ነገር የለም እና በዛ ውስጥ የማጎልበት ስራ ይሰራል ወይ? ከተሰራስ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት። የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል። ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ አውድ የተሰሩ ተመሳሳይ ጥናቶች ከነበረው ውስንነት እንደገናም ደግሞ ከምንፈልገው የመረጃ አይነት የምንፈልገው መረጃ አሃዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቲቲቭ ሜቶዶሎጂን የተጠቀም ነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት፣ እንደውም ወደ መጀመሪያ ሰሞን ሰው ከቤት የማይወጣበት የነበረ ወቅት ነበር በኢትዮጵያ ውስጥ። ስለዚህ ከታት የቃለ መጠይቅ ሜቶዶሎጂ ነው። ለዛም ግብዓት እንዲሆኑ 55 የግለሰብ ቃለ መጠይቅ፣ ከዛም ደግሞ በመቀጠል 2 የቡድን ቃለ መጠይቆች አድርገናል።
በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁት እና ምን አይነት ሃይማኖታዊ ስብስቦችን ነው ያያችሁት? የት አካባቢ ነበር የሄዳችሁት? ስለሱ እስቲ ትንሽ ጠለቅ ብለሽ ንገሪ።
ውስጥ 3 ትልልቅ ሃይማኖት አሉ ወይም 97%ን ያክል የሚወክሉ 3 ትልልቅ ሃይማኖቶች፣ ኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ግሩፖቹን ስንመርጥ ከነዚህ ሃይማኖቶች ነው የመረጥነው። ልክ ጥናቱን ስናቀደው እና ዲዛይኑ ስናወጥ ማህበረሰባዊ ዩኒቶቹን ነው እንጂ ሃይማኖታዊ አስተምህሮቶችን ቀኖናዎችን፣ ዶክትሪኖችን አናጠናን በሚል ወሰንን። እነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም ኦሮሚያ ክልልም እንዲሁም ከአማራ ክልልም መርጠናል። ወደ እስልምና ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማአን ነው። ስንመርጥ ሀረማያ ዩኒቨርሲቲ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን። ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ 3ኛ ጀማ አገኘን። ወደ ጸሎት ማህበራትም ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ አባሴና ለ40 ዓመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተስ ኢን ክራይስት የሚገኘን እስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሀዋሳ ውስጥ ደግሞ 3 የተለያዩ አብያተ ክርስቲያናት ስር ያሉ የሴቶች ህብረትን አገኘን።
እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው እና ከሱ አንጻር ያገኛችሁት ነገር ምንድን ነው? በጥናቱ
ምራ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን እየጠየቅነው ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸው ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት የተነሳ እርታቸው ስትጎዳ ያበድራሉ፣ ስትቸገር ይደርሱላታል። ይሄንን አግኝተናል። ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም ነገር ግን ሶሻል ካፒታል በሚባል አይነት ጀስ ሲሸፋፈኑ ሲደራጁ አይተናል። እንደውም አንድ እቁብ ሁሉ ይጣላል። ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ናቸው። ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ። ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋጥተው ይሰጣሉ። ለካህናት ልብስ ያሰራሉ። እንደ መቄዶኒያ የመሳሰሉ ኢንስቲትዩሽኖችን ሄደው ይደግፋሉ። አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉ እና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ በኢኮኖሚ ደረጃ። ሁለተኛውና የዚህ ጥናት የጀርባ አጥንት ነው ብዬ የማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ እንደ እህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብናቸው ንግርቶች አሉ። ከጥናቱ ላይ የተወሰዱ ሴቶች ስለነዚህ ስለ ግሩፕስ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው፣ ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው፣ የኔ እህቶቼ ስወዳቸው እንደዚህ የመሳሰሉ በጣም ኢንቲሜት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት እረፍት እንደሚያገኙ የህይወትን ችግሮች አሁን አንድ ሴት ከባሏ ጋር ባላት ግንኙነት ብለ ነገር ቢከፋት ሮጣ ሄዳ የምታናገረው ይህንን ህብረት ነው። ምክንያቱም በአንድም በሌላም ይረዱኛል ይመስሉኛል ብላ ስለምታስ እንደገና ደግሞ ሲመጡ አይተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ ነው፣ ባህል፣ ቋንቋ ምናምን የሚመጡት። ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትም በጣም ጎልቶ የወጣው ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር፣ ማህበራዊ መደጋገፍ፣ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሁኔታ ይተናል። ውጤቱ ይህንን አገኘን። ከዛ ግን ካገኘን በኋላ በምንጠብቀው የኤምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ልናስታርቅ የተቸገር ነው። እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ። ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶችን አይነኩም፣ አይተቹም። አንዳንዴም ስለ ስነ ጾታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን በአካባቢያቸው ያሉ የመብት ጥያቄዎችንም አያነሷቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ጾታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉ። ለዛም ነው እሺ ጉልብትና ይሄ ካልሆነ ጉልብትና ምንድን ነው ለእነዚህ ሴቶች ብለን ጉልብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬትና በኢትዮጵያዊ ሴቶች መካከል ሊያስታርቅ የሞከረው።
በጣም ነው የማመሰግነው የሩስ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ምርቶቻቸው ለአካባቢ ጥበቃ የሚያበረክቱትን አስተዋጽኦ ከግምት ውስጥ የሚያስገቡ ድርጅቶች ቁጥራቸው ከጊዜ ወደ ጊዜ እየጨመረ ነው። ይህን ተከትሎ ውቅያኖሶች ውስጥ የተጣሉ ቆሻሻዎችን በመጠቀም የጠፋ ዕቃን ለማግኘት የሚረዳ መሳሪያ ግኝት የሚያስተዋውቅ ዘገባ የአሜሪካ ድምፅ ዘጋቢ ጁሊ ታቦ ልካልናለች። ስመኝሽ ቆየት አሰማናለች።
ብዙ ጊዜ ዕቃ እየጠፋቦት ይቸገራሉ? ያስቀመጡትን ዕቃስ መልሰው ማግኘት ይቸግሮታል? እንግዲያውስ ቺፕ ኦሎ የተሰኘው ብሉቱዝን በመጠቀም የጠፋ ዕቃ የሚያገኘው አዲሱ ግኝት ሊረዳዎት ዝግጁ ነው። ማድረግ የሚጠበቅቦት ቺፕ ኦሎ የተሰኘውን መሳሪያ የኪስ ቦርሳው ወይም ሌላ በቀላሉ ሊያገኙት የሚፈልጉት ዕቃ ላይ ማጣበቅ ነው። ቀጥሎ መሳሪያውን በብሉቱዝ አማካኝነት ስልኮ ላይ ካለ መተግበሪያ ጋር በማገናኘት ለማግኘት የደውል ድምፅ አሰማ የሚለውን ሲጫኑ እቃው ላይ ያለችው የደውል ድምፅ ታሰማለች። ቺፖሎ እንደ ታይል እና ሳምሰንግ የመሳሰሉ ተወዳዳሪዎች ያሉበት ገበያ ውስጥ ነው የገባው። ነገር ግን እንደ ያሳ ማስገሪያዎች የመሳሰሉ ውቅያኖስ ውስጥ ከተጣሉ ቆሻሻዎች የተሰራው ቺፖሎ አንድ የተሰኘው ምርት ከገበያው ነጥሮ መውጣት እንደቻለ የቺፖሎ የገበያ ተቆጣጣሪ ኒካ ክራምዛማር ይናገራሉ።
Our products are made of plastic and even though they are very
የሰራነው መሳሪያ ከፕላስቲክ የተሰራ ነው። እቃዋ ምንም እንኳን ትንሽ ብትሆንምና ብዙ ፕላስቲኮችን ባንጠቀምም ለአካባቢ ጥበቃ ትኩረት መስጠትና ኃላፊነት የሚሰማን መሆን አለብን።
ኦሽን ወርክስ ከተሰኘ በአለም ላይ ያሉ የፕላስቲክ ቆሻሻዎችን ለማስወገድ የሚንቀሳቀስ ድርጅት በተገኘ ድጋፍ ከውቅያኖስ ውስጥ የሚወጡት ፕላስቲኮች ፖሊፕሮፕሊን የተሰኘውን የመተግበሪያውን የውስጥ ክፍል ለመሸፈን የሚረዱ ትንንሽ ክብ ቅርጾች እንዲቀየሩ ይደረጋሉ። የኦሽን ወርክስ መስራችና ፕሬዝዳንት የሆኑት ሮብ ላኔሊ ይህ ትልቅ ግኝት ነው ይላሉ።
By incorporating ocean plastics into their products
ከውቅያኖስ ውስጥ የሚወጡ ፕላስቲኮችን ለሚሰሩት መሳሪያ እንደ ግብአት መጠቀማቸው ለተጠቃሚዎች ብቻ ሳይሆን ለሌሎች ድርጅቶችም ምንም ነገር ማድረግ እንደሚቻልና ከትንሽ ነገር ተነስቶ ትልልቅ ስኬቶችን ማግኘት እንደሚቻል ያሳያል።
ቺፖሎ በቅርቡ ኦሽኒክ ግሎባል ለተሰኘ ውቅያኖስን የማጽዳት ስራ ላይ የተሰማራ ድርጅት $10,000 ድጋፍ አድርጎ ነበር። የኦሽን ግሎባል ድርጅት መስራችና ዳይሬክተር የሆኑት ሊያ ዳአሪዮል ይህ ትልቅ እርዳታ እንደሆነ ይገልጻሉ።
On average, a plastic item takes between 500 and 1000 years to break down.
የፕላስቲክ ቆሻሻ ለመበስበስ በአማካኝ ከ500 እስከ 1000 ዓመታት ጊዜ ይወስዳል። ስለዚህ እንደ ቺፕ ኦሎ የመሳሰሉ ድርጅቶች ይህን ፕላስቲክ ወደ ጥቅም ላይ እንዲውሉ ማድረጋቸው በጣም ጠቃሚ ነገር ነው።
በባህርና ውቅያኖስ ውስጥ የሚጣሉ ጎጂ ፕላስቲኮች መጠን በአደገኛ ሁኔታ እየጨመረ ነው። ከዓለም አቀፉ የደረቅ ቆሻሻ ማህበር የተገኘው መረጃ እንደሚያመለክተው ከነዚህ የፕላስቲክ ቆሻሻዎች 70% የሚሆኑት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፕላስቲኮችና የተጣሉ የአሳ ማስገሪያዎች ናቸው። በመሆኑም በርካታ ድርጅቶች ፊታቸውን ወደ እነዚህ ስጋቶች እያዞሩ ነው። ለምሳሌ ታዋቂው የአዲዳስ ድርጅት የጫማ ማሰሪያ ክሮቹን ከነዚህ ፕላስቲኮች ማምረት ጀምሯል። በቀጣይ የሚሰሩ SUV የተሰኙ መኪናዎች ውስጥ የሚነጠፉት ንጣፎችም የተሰሩት ከውቅያኖሶች ውስጥ በወጡ ማስገሪያዎችና ፕላስቲኮች ነው። ቺፕ ኦሎም በዚህ ረገድ የራሱን ትንሽ አስተዋጽኦ እያደረገ በመሆኑ ትልቅ ደስታ እንደሚሰማው ክራምዛር ይገልጻሉ።
We are not just selling a product that's made out of the recycled fishing nets, but we are also
የምንሸጠው ዳግም ጥቅም ላይ በዋሉ የአሳ ማስገሪያዎች የተሰራ ምርት ባይሆንም እንኳን ስለ ውቅያኖስ ብክለት በቂ መረጃ እያሰራጨን ነው። ስለዚህ ቢያንስ ሌሎች ድርጅቶች ስለዚህ ጉዳይ እንዲያስቡና የተጣሉ ፕላስቲኮችን በድጋሚ ጥቅም ላይ በማዋል የሚሰሩ ምርቶች ላይ ትኩረታቸውን እንዲያደርጉ እያበረታታን ነው ማለት ነው።
በጁሊ ታቦ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። Let's chat.